ተረተን ማ ከገኸይ ንጉላ አንሶር አላኸቲ ሰገን ተፋን አማራት ይታን The Voice of America
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ ባጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን እንደምን አመሻችሁ። የአርብ ህዳር 25 2013 ዓመተ ምህረት ምሽት ዝግጅታችንን ይዘን ቀርበናል። የዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ በወቅታዊ የኢትዮጵያ ጉዳይ የምስክሮችን ቃል ትናንት አድምጧል።
Ethiopia is far too important, not just for the Ethiopian people.
ኢትዮጵያ ለኢትዮጵያ ህዝብ ብቻ ሳይሆን ለመላው የአፍሪካ ቀንድና ለአፍሪካም በአጠቃላይ እጅግ በጣም ጠቃሚ አስፈላጊ ሀገር ነች። ይህንን የቀውስና የቀውሶች አመት በአሸናፊነት ተሻግራ ሊከተሉት ወደሚችሉት ምሳሌነቷ መመለስ አለባት።
የኮሚቴው ከፍተኛ አባል የኒው ጀርዚው እንደራሴ ክሪስ ስሚትን ድምጽ ነው የሰማነው። ዝርዝሩን በአብይ ርዕስ ይዘነዋል። ሌሎችም ወቅታዊ ዘገባዎችንና ቅንብሮችን ይዘን እስከ 4 ሰዓት ድረስ ከእናንተ ጋር እናምሻለን። አስተናጋጃችሁ ቆንጂት ታዬ ነኝ። ፕሮግራሙን ንጉሱ ታምሬ ይመራል። አሁን ወደ ዓለም ዜና እናልፋለን።
ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምን አመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። የዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ በወቅቱ የኢትዮጵያ ጉዳይ ላይ ትናንት የእማኞችን ቃል ሰምቷል። ምስክሮቹ ባለፉት 2 ዓመታት በተለይም ደግሞ ባለፉት 30 ቀናት ሰሜን ኢትዮጵያ ውስጥ ያለውን ግጭት በተመለከተ እናውቃለን ያሉትን ለኮሚቴው ተናግረው የመገናኛ ዘዴዎች እንዲከፈቱና ሁኔታዎችን ገለልተኛ አካል ገብቶ እንዲያጣራ ጠይቀዋል። እማኞቹ የሰጡትን ቃልና የተቆሟቸውን ምክር አዘል ሐሳቦች ያደመጡት የኮሚቴው ሊቀመንበር የካሊፎርኒያዋ እንደራሴ ኬረን ባስና ከፍተኛ አባሉ የሆኑት የኒው ጀርሲው እንደራሴ ክሪስ ስሚት የኢትዮጵያን ጉዳይ በጥልቀት እንደሚያውቁና ከዚህ ቀደምም ወደ ኢትዮጵያም ተጉዘው ጠቅላይ ሚኒስትር አብይ አህመድን ማነጋገራቸውን ገልጸዋል። በመጽሔት ዝርዝር ዘገባ ይዘናል። መቀሌ ውስጥ ሰላማዊ ሰልፍ እንደነበረ የህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል ዛሬ በቴክስት መልእክት አሳውቀውኛል ሲል ሮይተርስ ዘግቧል። በሌላ በኩል ግን በቅርቡ የተሰየሙት የክልሉ ጊዜያዊ አስተዳደር መሪ መቀሌ ወደ መረጋጋቷ መመለሷን መግለጻቸውንና የኢትዮጵያ ቴሌቪዥንም የከተማይቱ ነዋሪዎች ሰላማዊ ህይወት እየመሩ መሆናቸውን የሚያሳዩ ምስሎችን ማውጣቱን የዜና ወኪሉ አክሎ ዘግቧል። መቀሌ ውስጥ የኤርትራ ወታደሮች ዘረፋ እየፈጸሙ እንደሆነ በኢትዮጵያ ታዳኝ ቁጥር አንድ ሰው ሲል የተቀሳቸው ዶክተር ደብረጽዮን ላኩልኝ ባለው መልእክት መክሰሳቸውንም ሮይተርስ አመልክቶ በአካባቢው ወዳሉ ተራሮች ዘልቀው የሽምቅ ውጊያ ጀምረዋል ብሏል በዘገባው። ኢሳያስ አፈወርቂ ወታደሮቻቸውን አብይን እንዲያግዙ መላካቸውንና የኤርትራ ወታደሮች በየቦታው እንደሚገኙ ዶክተር ደብረጽዮን ደጋግመው እንዳነሱ የጠቆመው ሮይተርስ ለክሳቸው ማስረጃ ወይም ማረጋገጫ ለማቅረባቸውንና ክሱን የኢትዮጵያም የኤርትራ መንግስታት ማስተባበላቸውን ገልጿል። ደረጀ ደስታ ተጨማሪ ይዟል።
የግንኙነት መረቦች በአብዛኛው በተቋረጡበትና የመገናኛ ብዙሃን ተደራሽነት በተገደበበት ሁኔታ ከሁሉም ወገኖች የሚሰጡትን መግለጫዎችን ትክክለኛነት ለማረጋገጥ አስቸጋሪ መሆኑን የሮይተር ዘገባ ይገልጻል። ይሁን እንጂ በብዙ ሺህ የሚቆጠሩ ሰዎች ሳይሞቱ እንዳልቀሩ ሲገመት ከ45000 በላይ የሚቆጠሩ ሰዎች ደግሞ ወደ ሱዳን መሰደዳቸው ተመልክቷል። የህወሓት መሪዎች አገሪቱን ወደ ከበቡ ተራሮች በመሄድ በሽምቅ ውጊያ ስልት ለመከላከል መዘጋጀታቸውን ተዘግቧል። ሮይተርስ ኢትዮጵያ ውስጥ ከሚታደኑ ሰዎች የመጀመሪያውን ስፍራ የያዙት የህወሓት ቁንጮ ያላቸው ዶክተር ደብረጽዮን ገብረ ሚካኤል በዛሬው ዕለት ለዜና ድርጅቱ የቴክስት መግለጫ ሰጥተዋል። ከ500000 በላይ ህዝብ የሚኖርባት መቀሌ ኤርትራውያን ወታደሮች የሚካሄደው ዝርፊያን በመቃወም ከፍተኛ ተቃውሞ መደረጉን ተናግረዋል። የኤርትራ ወታደሮች ሁሉም ቦታ ናቸው ያሉት ደብረጽዮን ፕሬዝደንት ኢሳያስ የጋራ ጥላታቸውን ለመዋጋት ለሚፈልጉት አብይ ድጋፍ የሚሰጡ ወታደሮችን አሰማርተዋል የሚለውን የቀደመ ክሳቸውን በድጋሚ አሰምተዋል። በከተማው ያለው ህዝባችን ዝርፊያቸውን እየተቃወመ ነው። የያዝናቸው ሰዎች አሉ። ይሁን እንጂ ግን የሚታዩ ተጨማሪ መረጃዎችን እንሰበስባለን ማለታቸውን ዘግቧል። ይሁን እንጂ በዘገባው ደብረጽዮን ስለ ዝርፊያውም ሆነ ስለ ኤርትራውያን ተሳትፎ ያቀረቡት ማስረጃ የለም ብሏል። ኤርትራም ሆኑ ኢትዮጵያ ግን የተባለውን ክስ አስተባብለዋል። ስለ ጉዳዩ የተጠየቁት የጠቅላይ ሚኒስትር ቃል አቀባይ ቢለኔ ስዩም ላልተረጋገጠ የቴክስት መልእክት ምንም አይነት አስተያየት እንደማይሰጡ ተናግረዋል። ቀደም ሲል በሰጡት መግለጫ የወንጀለኛው ቡድን የማጭበርበሪያ ሐሳቦች ናቸው ብለዋቸዋል። የተባበሩት መንግስታት እርዳታ ድርጅቶች ከጦርነቱም በፊት በመቶ ሺዎች የሚቆጠሩ ሰዎች በምግብ እርዳታ ስር መሆናቸውን በማስታወስ በትግራይ የተከሰተው ሰብአዊ ቀውስ በጣም አሳስቧቸዋል። የለጋሽ ድርጅቶች ምግብ፣ ውሃ፣ መድኃኒትና ሌላው ቀርቶ የአስክሬን መሸፈኛ ላስቲክ እንኳ እያጠረ መምጣቱን ይናገራሉ። እነዚህ እርዳታዎች ተጭነው በዝግጅት ላይ መሆናቸውም ይገልጻሉ። የትግራይ ጊዜያዊ አስተዳደር ዋና አስፈጻሚ ሆነው የተሾሙት ዶክተር ሙሉ ነጋ እንደተናገሩት መንግስት በትግራይ ምዕራባዊ አካባቢዎች በሚገኙ ሁመራ፣ ዳንሻና ማይካድራ ከተሞች እርዳታዎች የሚሰጡበት መንገድ እየተመቻቹ መሆኑን ተናግረዋል። ለአገር ውስጥ መገናኛ ብዙሃን እንደተናገሩት በክልሉ ቅድሚያ እየሰጠነው ያለነው ሰላም፣ መረጋጋትና ስርዓት ማስከበር ነው ብለዋል። በሌላም በኩል በትናንትናው ዕለት በዩናይትድ ስቴትስ የተወካዮች ምክር ቤት በተደረገው የሕዝብና ባለሙያዎች አስተያየት መስሚያ ዝግጅት መድረክ ላይ የሪፐብሊካኑ ተወካይ ክሪስ ስሚዝ የሚያሳስብ ነገር አለ። ዋና ከተማይቱ ተያያዘች ማለት ወታደራዊ ግጭቱ ይቆማል ማለት አይደለም። ይህ በጣም አሳስቦናል። የተራዘመ የሲቪል ጦርነት ሊሆን መቻሉ ሁላችንንም አስጨንቆናል ማለታቸውም ተዘግበዋል።
አመሰግናለሁ ደረጀ። ይህ በእንዲህ እንዳለ የኢትዮጵያ መንግስት ትግራይ ክልል ውስጥ የተቋረጠውን የመገናኛ ዘዴዎች አገልግሎት መልሶ እንዲያስጀምር እንዲሁም ሁለቱም ወገኖች ውጊያን እንዲያቆሙ ሲሉ የአውሮፓ ህብረት የቀውስ መፍትሄ አፈላላጊ ኮሚሽነር ያኔዝ ሌናርሲች ማሳሰባቸውን የፈረንሳይ የዜና ወኪል ኤኤፍፒ ዘግቧል። በሌላ በኩል ዛሬ ለጋዜጠኞች ማብራሪያ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ሕግ የማስከበሩ ተግባር ከተጠናቀቀ በኋላ በዲፕሎማሲው መስክ በተከናወነው ስራ አመርቂ ውጤት ተገኝቷል ብለዋል። ቃል አቀባዩ አክለውም በሰሜን የኢትዮጵያ ክፍል መንግስቱ ሰብአዊ ችግሮችን ለመፍታት መንቀሳቀስ መጀመሩን ተናግረዋል። በመጽሔት ዝርዝር ዘገባ ይዘናል። በተያያዘ ዜና ወደ ሰሜን ኢትዮጵያ ትግራይ ክልል እርዳታ ለማድረስ ዝግጁ ሆኖ የመንግስቱን የይለፍ ፍቃድ እየጠበቀ መሆኑን የተባበሩት መንግስታት ድርጅት የስደት ጉዳዮች ከፍተኛ ኮሚሽነር አስታወቀ። ሊሳ ሽላይን የዩኤንኤችሲአር ዋና መስሪያ ቤት ከሚገኝባት ጄኔቫ ለቪኦኤ ያጠናቀረችውን ዘገባ ጽዮን ግርማ ታቀርበዋለች።
በሰሜን ኢትዮጵያ ትግራይ ክልል የኢትዮጵያ መንግስት ህግ ማስከበር እያለ የሚጠራውና ትግራይ ክልል ደግሞ ጦርነት ተከፍቶብኛል የሚለው ውጊያ ከተጀመረ ከአንድ ወር ወዲህ በትግራይ ክልል ለሚገኙ ኤርትራውያን ስደተኞች የረዴት አድራሽ ሰራተኞች ምንም አይነት የሰብአዊ እርዳታ ማቅረብ እንዳልቻሉ ተገልጿል። በመሆኑም በኢትዮጵያ መንግስትና በተባበሩት መንግስታት ድርጅት መካከል በተደረገው የእርዳታ ማድረስ ስምምነት መሰረት የኢትዮጵያ መንግስት ሙሉና የማይገታ ፈቃድ እስኪሰጥ እየተጠበቀ መሆኑ ታውቋል። የተባበሩት መንግስታት የስደተኞች ኤጀንሲ ሰራተኞቹን በትግራይ ክልል ከሚገኙ የድርጅቱ አጋሮች ጋር በመሆን በሽሬ ከተማ ለሚገኙ በውጊያው ምክንያት ለተፈናቀሉ ወደ 5000 ለሚጠጉ ስደተኞች ኃይል ሰጪ ብስኩቶችን፣ አልባሳትና ሌሎች አስፈላጊ ቁሳቁሶችን ማድረሱን የተናገሩት የኤጀንሲው ቃል አቀባይ ባባር ባሎች፣ ነገር ግን አሁንም የኤጀንሲው ሰራተኞች በአራት ካምፖች ውስጥ የሚገኙትን ወደ 96,000 የሚጠጉ ኤርትራውያን ስደተኞችን ማግኘት እንዳልተቻለ ተናግረዋል።
We continue to receive disturbing reports regarding the Eritrean refugee
camps. በክልሉ የሚገኙ የስደተኞች መጠለያዎችን በተመለከተ እስካሁን የሚረብሹ ዘገባዎችን እየሰማን ነው። ሆኖም ቦታው መረጃ ልውውጥ የሌለበት በመሆኑ የደረሱ ጉዳቶችንና ሌሎች ዝርዝር መረጃዎችን በቦታው እስካልሄድን ድረስ ማረጋገጥ አልቻልንም ነው ያሉት። የኤርትራውያን ስደተኛ ካምፖች የሚገኙበት ውጊያው በሚካሄድበት አቅራቢያ ነው ያሉት ባሎች፣ የግንኙነት መስመር በመቋረጡ የደረሱትን ጉዳቶችና የሞቱ ሰዎች ቁጥርን ማረጋገጥ ባይቻልም ጦርነቱ ከተጀመረ ወዲህ በመቶዎች የተቆጠሩ ሰዎች ሕይወት እያለፈ መሆኑን ግን እየሰማን ነው ብለዋል።
Fears are that many Eritrean refugees may
ኤርትራውያን ስደተኞች ስጋት ስለሚደርስባቸው ከካምፑ ወጥተው ለደህንነታቸው አስተማማኝ ወደሆነ ስፍራ ሊሰደዱ ይችላሉ የሚል ስጋት እንዳለ ባሎች ጠቁመው፣ የሰብአዊ እርዳታውን ማድረስ ከመጀመሩ በፊት የተባበሩት መንግስታት ድርጅት ከፌዴራል መንግስት የስደተኞች ኤጀንሲ ጋር በመሆን የቁሳቁስ አቀራረቡን በተመለከተ አስቀድሞ ቅኝትና ግምገማ ማድረጉ አስፈላጊ ነው ብለዋል። ይህ በእንዲህ እንዳለም የተባበሩት መንግስታት የስደተኞች ኮሚሽን ወደ 47,000 የሚጠጉ ኢትዮጵያውያን ስደተኞች ወደ ጎረቤት ሱዳን እንደገቡ አስታውቋል። ሊሳ ሽላይን ከጄኔቫ ላጠናቀረችው ዘገባ፣ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
አመሰግናለሁ ጽዮን። በሃጫሉ ሁንዴሳ ላይ በተፈጸመው ግድያ ተጠርጥረው ክስ በተመሰረተባቸው አራት ሰዎች ላይ አቃቤ ሕግ ለሁለት ተከታታይ ቀናት ምስክሮችን አሰምቷል። የምስክሮቹን ቃል የሰማው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሕገ መንግስትና የጸረ ሽብር ጉዳዮች ወንጀል ችሎት ሲሆን የአርቲስት ሃጫሉ ሁንዴሳ ቤተሰቦችም ችሎቱ ላይ መገኘታቸው ታውቋል። በመጽሔት ዝርዝር ዘገባ ይዘናል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ዜና ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ ቃለ መሐላ ፈጽመው ዋይት ሀውስ ከሚገቡበት የፊታችን ጥር 12/2013 ዓመተ ምህረት አንስቶ በሚቀጥሉት 100 ቀናት አሜሪካውያን ሁሉ የአፍንጫና የአፍ መሸፈኛ ማስክ ያለማቋረጥ እንዲያደርጉ እንደሚጠይቁ ተመራጩ ፕሬዚደንት ጆ ባይደን አስታውቀዋል። ተመራጩ ፕሬዚደንት ከተመራጭ ምክትላቸው ካማላ ሃሪስ ጋር ሆነው ከሲኤንኤኑ ጄክ ታፐር ጋር ባደረጉት ልዩና የመጀመሪያ ቃለ ምልልስ ሰው ከሰማቸውና ከተከተላቸው በከፍተኛ ሁኔታ እያሻቀበ የመጣውን የኮሮና ቫይረስ ተጋላጭና ተያይዞም የከበደውን የሞት መጠን በከፍተኛ ሁኔታ መቀነስ እንደሚያስችል ያላቸውን እምነት ገልጸዋል። ዩናይትድ ስቴትስ ውስጥ አሁን ከ14 ሚሊዮን በላይ ሰው ለቫይረሱ የተጋለጠ መሆኑንና በኮቪድ-19 የሞተው ሰው ቁጥር ከ275,000 መብለጡን የጃንስ ሀፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል አስታውቋል። የዩናይትድ ስቴትስ የተወካዮች ምክር ቤት በፖለቲካና በሌሎችም ጉዳዮች ላይ ተከፋፍሎ ባለበትና ሕጎችን ለማውጣት አስቸጋሪ ሁኔታዎች በተደቀኑበት ሁኔታ ተመራጩ ፕሬዚደንት የአጀንዳቸውን ስፋት የከፋውን የኮቪድ ወረርሽኝና የአየር ንብረት ለውጥ ፈተናዎችን እንዲሁም ሌሎች ማኅበራዊና የምጣኔ ሀብት ጉዳዮችን በሚያጣጥም ሁኔታ ለማድረግ እየሰሩ መሆናቸው ተዘግቧል። በሌላ በኩል ደግሞ የኮሮና ቫይረስ ስርጭት አገርሽቶ ያንሰራራባትና ትናንት ብቻ ከ23,000 ሰው በላይ መጋለጡ የተረጋገጠባት 933 ሰው የሞተባት የኢጣሊያ ፕሬዚደንት በአውሮፓው የገና ሰሞን በሀገር ውስጥ በሚደረግ ጉዞ ላይ ገደብ መጣላቸውን አስታውቀዋል። በሌላ በኩል የዩናይትድ ስቴትስ ባለስልጣናት የኮሮና ቫይረስ መከላከያ ክትባቶችን ለማዳረስ የሚያስችል እቅድ እያወጡ ባሉበት ወቅት የኢንተርኔት ላይ ሰርጎ ገብ ዘራፊዎች የኩባንያዎቹን ምስጢሮች ለመስረቅ እያደቡ መሆናቸውን ባለሙያዎች ትናንት ባወጡት ማስጠንቀቂያ አሳስበዋል። ከኮቪድ-19 ጋር የተያያዘ ድብቅ ሰንሰለት ኢንተርኔት ላይ ያሰራጨውን የመረጃ መጥለፊያ መረብ ማግኘቱን IBM የሚባለው የቴክኖሎጂ ኩባንያ ትናንት አስታውቋል። የዩናይትድ ስቴትስ የኢንተርኔትና የመሰረተ ልማት ደህንነት መስሪያ ቤት ሪፖርቱን በክትባት ምርምርና ምርት ላይ ለተሰማሩ ሁሉ ማሳወቁ ተገልጿል። የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ሱዳንን እያስተዳደረ ያለው ሉዓላዊ ምክር ቤት የሰላም ስምምነቱን የፈረሙትን የሱዳንን አብዮታዊ ግንባርና አንድ የአማጽያን ቡድኖችን ጥምረት ሊያቅፍ በሚችል ሁኔታ እንዲሰፋ ያደርጋሉ ተብሎ እየተጠበቀ ነው። ማንነታቸው ለጊዜው ባይገለጽም የምክር ቤቱ አባል ሚኒስትሮች ቁጥር ከ20 ወደ 26 ሊያድግ እንደሚችልና ጠቅላይ ሚኒስትሩ ውሳኔያቸውን በቀናት ውስጥ እንደሚያሳውቁ ሰፊ እንደሆነ የሚነገርለት የሲቪሎቹና የአማጽያኑ ጥምረት የሆነው የነጻነትና የለውጥ ኃይሎች አስታውቀዋል። የተቃዋሚዎቹ ጥምረት አባላት ከትናንት በስቲያ ረቡዕ ካርቱም ላይ ባካሄዱት አስቸኳይ ስብሰባ ሀገሪቱን ወደ ሰላም፣ የምጣኔ ሀብት ለውጥና ዘላቂ የዴሞክራሲ ሽግግር እንዲወስዷት ኃላፊነት የተጣለባቸው ሐምዶክ ለመጪዎቹ 3 ዓመታት ከ3 ወር በጠቅላይ ሚኒስትርነት መቀጠል አለባቸው ብለዋል። ሐምዶክ በመንግስቱና በአማጺ ኃይሎች መካከል ጁባ ላይ ስምምነት መፈራረማቸውንና ሱዳን ከዓለም አቀፉ ማህበረሰብ ጋር ያሏትን ግንኙነት ማስፋትን ጨምሮ አብደላ ሐምዶክ አስመዝግበዋል ያሏቸውን ስኬቶች የነጻነትና የለውጥ ኃይሎቹ ባለስልጣናት በአድናቆት አሞግሰዋል። ለዜና የተያዘው ሰዓት አበቃ። አብራችሁን ቆዩ የተከበራችሁ አድማጮች። ለቀሪ ዝግጅቶች ወደ ቆንጅት ልመልሳችሁ። አብራችሁኝ ስለቆያችሁ አመሰግናለሁ።
ሰሎሞን አባተን ለዜናው አመሰግናለሁ። የአርብ ምሽት ፕሮግራማችን እስከ 4 ሰዓት ይቀጥላል። በ19 እና በ25 ሜትር ባንድ ባጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ በቀጥታ ታገኙናላችሁ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic እንዲሁም ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ በቀጥታ ልታደምጡን ትችላላችሁ። ወቅታዊ ዘገባዎች ባካተተው የመጽሔት ክፍለ ጊዜ ካሉን ዘገባዎች አንዱን ላስተዋውቅ።
አንደኛ ገበሬ መጠልኩ ሞደር ገበሬ ተብዬ እስከ ሽልማት ድረስ ከብቶችን አረባለሁ፣ እርሻ አርሳለሁ፣ ቡና አለኝ፣ ቤት አለኝ፣ ንብረት አለኝ። በሰፊው ከምንል በላይ ያለኝ ንብረት ነበረ። እንግዲህ ገራመሞት የለብኝም፣ ገንዘቡ ይባልዬ ነው ስ የወጣው ምላርግ
ከቄለም ወለጋ አንፊሎ ወረዳ ጥቃት ይደርስብናል በሚል ስጋት ወደ ጋምቤላ ከሸሹ ነዋሪዎች ያንደኛውን ድምጽ ነው ያሰማናችሁ። ዘገባ ይኖረናል። አሁን በቀጥታ ወደ ምሽቱ አብይ ርዕስ እናልፋለን። የዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ በወቅቱ የኢትዮጵያ ጉዳይ ላይ ትናንት የማኞችን ቃል ሰምቷል። ምስክሮቹ ባለፉት 2 ዓመታት በተለይም ደግሞ ባለፉት 30 ቀናት ሰሜን ኢትዮጵያ ያለውን ግጭት በተመለከተ እናውቃለን ያሉትን ለኮሚቴው ተናግረው የመገናኛ ዘዴዎች እንዲከፈቱና ሁኔታዎችን ገለልተኛ አካል ገብቶ እንዲያጣራ ጠይቀዋል። እማኞቹ የሰጡትን ቃልና የተቆሟቸውን ምክር አዘል ሐሳቦች ያደመጡት የኮሚቴው ሊቀመንበር የካሊፎርኒያዋ እንደራሴ ካረን ባስና ከፍተኛ አባሉ የኒው ጀርዚው እንደራሴ ክሪስ ስሚት የኢትዮጵያን ጉዳይ በጥልቀት እንደሚያውቁና ከዚህ ቀደምም ወደ ኢትዮጵያ ተጉዘው ጠቅላይ ሚኒስትር አብይ አህመድን ማነጋገራቸውን ገልጸዋል። ዝርዝሩን ጽዮን ግርማ ታቀርባለች።
በዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካ ጉዳዮች ንዑስ ኮሚቴ ሊቀመንበር የሆኑት የካሊፎርኒያዋ እንደራሴ ካረን ባስ እና የኒውጀርሲው እንደራሴ ክሪስ ስሚዝ በሰሜን ኢትዮጵያ እየተካሄደ ያለውን መንግስት ህግ የማስከበር ዘመቻ የሚለውንና የትግራይ ክልል መንግስት ጦርነት ተከፍቶብኛል ሲል የሚጠራውን ግጭት በተመለከተ የማያባራ ግጭት በኢትዮጵያ በሚል ርዕስ ከምስክር ሰጪዎች የተሰጠውን የምስክርነት ቃል ትላንት አድምጠዋል። ካረን ባስ ንግግራቸውን የከፈቱት እንዲህ በማለት ነበር።
When we decide to have a hearing, it is with great consideration and mainly the push to have
ምስክሮችን ለመስማት ስንወስን ብዙ አስበንበታል። በዋናነት ግን ምስክሮችን የማዳመጥ ተግባሩ በውጪ በሚኖሩ ኢትዮጵያውያን ግፊት የተደረገ ነው። አንዳንድ ጊዜ ምስክሮችን ለመስማት መወሰን ይከብደናል። ምክንያቱም ያን በመናገርበት ጊዜ ሰዎች አንድ ወገን እንድንወክል ይፈልጋሉ። እዚህ አሜሪካ ምክር ቤት ውስጥ ደግሞ ያን ማድረግ የኛ ተግባር አይደለም። ስለዚህ የዛሬውን ምስክሮችን የማዳመጥ ሂደት ውጤታማ ሆኖ እንደምታገኙትና ኢትዮጵያ ሰላምና አንድነቷን እንድታገኝ በማገዝ ረገድ አሜሪካ ጠቃሚ ሚና እንዲኖራት እንደምንፈልግ እንደምትረዱ ተስፋ አድርጋለሁ። በተጨማሪም የዚህ ምስክሮችን የመስማት ሂደትና የሚተላለፈው ውሳኔ አንድ ርምጃ ወደፊት የሚያራምድ ነው እንጂ የመጨረሻው አይደለም።
ክሪስ ስሚዝ በኦንላይን ወይም ቨርቹዋል በተደረገው በዚህ የምስክር መስማት ሂደት ላይ ማብራሪያ የሰጡ ሲሆን በኢትዮጵያ ግጭት፣ መፈናቀል እንዲሁም የበረሃ አንበጣን ጨምሮ ተደጋጋሚ ችግር የመጣባት አገር መሆኗን ጠቅሰዋል። ግን ደግሞ ኢትዮጵያ ታላቅ አገር መሆኗን መስክረዋል።
Ethiopia is far too important, not just for the Ethiopian people, but for the entire Horn and
Ethiopia. ለኢትዮጵያ ሕዝብ ብቻ ሳይሆን ለመላው የአፍሪካ ቀንድና ለአፍሪካም በአጠቃላይ እጅግ በጣም ጠቃሚ አስፈላጊ ሀገር ነች። ይህንን የቀውስና የቀውሶች አመት በአሸናፊነት ተሻግራ ሊከተሉት ወደሚችሉት ምሳሌነቷ መመለስ አለባት።
ጸዳለ ለማ የአዲስ ስታንዳርድ ኦንላይን መጽሔት ዋና አዘጋጅ ናት። የምስክርነት ቃሏን ስትሰጥ ኢትዮጵያ ውስጥ ባለፉት 2 ዓመታት ተከስተዋል ያለቻቸውን የመብት ጥሰቶች በዝርዝር ገልጻ ፍጹም ገለልተኛ ማጣራት ያስፈልጋል ብላለች።
For independent and transparent investigations from all corners around the world. But I do believe only a UN mandated team
አፍና ጫፍ ይዞ በተካረረ ማህበረሰብ ውስጥ ነጻና ግልጽ የሆነ ምርመራ ለማካሄድ የሚችለው በተባበሩት መንግስታት ድርጅት ኃላፊነት ተሰጥቶት የሚቋቋም ቡድን ብቻ ነው ብያምናለሁ። በመንግስታቱ ድርጅት ስልጣን ከመሰጠው አጣሪ ቡድን ውጪ እጅጉን የተከፋፈለው የኢትዮጵያ ማህበረሰብ የኢትዮጵያ ሰብአዊ መብት ኮሚሽንንና ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናልን ጨምሮ ይህን በጣም አስፈላጊ ተግባር እንዲያከናውን በሌላ በማንኛውም ተቋም ላይ እምነት የለውም።
ሚስ ሎረን ፕሎክ ብላቸርድ በዩናይትድ ስቴትስ የተወካዮች ምክር ቤት የአፍሪካ ጉዳዮች ባለሙያ ናቸው። በሰሜን ኢትዮጵያ ባለፉት 30 ቀናት የተከናወነውን ሁኔታ በሚገባ ለማወቅ የመረጃ ክፍተት አለ ብለዋል።
On the information blackout, with phone and internet connections to Tigray down and journalists prevented from accessing most of the region, it's very difficult to know what's happening.
የመረጃ አለመኖርን በተመለከተ የስልክና የኢንተርኔት ግንኙነት በተቋረጠበትና ጋዜጠኞች በክልሉ ባሉ አብዛኛው አካባቢዎች መግባት ባልቻሉበት ሁኔታ እዛ ምን እየተካሄደ እንዳለ ለማወቅ በጣም ያስቸግራል። ምን ያክል ሰው በሀገር ውስጥ እንደተፈናቀለና ምን ያክል የሰብአዊ እርዳታ እንደሚያስፈልግ እስካሁን በግልጽ አይታወቅም። የተለያዩ ሚዲያዎች በሺዎች የሚቆጠሩ ሰዎች እንደተገደሉ ይጠቁማሉ። ነገር ግን የጉዳቱን መጠን በትክክል የሚያሳዩ አስተማማኝ መረጃዎች የሉም። ጠቅላይ ሚኒስትር አብይ አህመድ መንግስት ባካሄደው ዘመቻ የተገደለ ሲቪል ሰው የለም ብለዋል። አንዳንድ ስደተኞች የሚናገሩት ደግሞ ከዛ የተለየ ነው።
በዩናይትድ ስቴትስ የሰላም ኢንስቲትዩት የአፍሪካ ፕሮግራም ዳይሬክተር ሚስ ሱዛን ስቲንገንት ሌላው የምስክርነት ቃላቸውን የሰጡ ባለሙያ ናቸው። እርሳቸውም እንዲሁ የኢትዮጵያን ጉዳይ ካብራሩ በኋላ ሰብአዊ ቀውስን በተመለከተ ተከታዩን ብለዋል።
The reverberations resulting from the violence have exacted intolerable harm.
ግጭቱ መቋቋም የማይቻል የሰብአዊ የኢኮኖሚ የምግብ ዋስትናና ኢትዮጵያ በቀጠናው ባላት መሪነት ላይ ችግር ያስከተለ ነው። ይህ ደግሞ ለውጡ እየሄደ ያለበት መንገድ ላይ ብዙ ጥያቄዎችን ያስነሳና አሜሪካም የምታራምደውን ፖሊሲ እንድትፈትሽ የሚያደርግ ነው።
የፍሪደም ሃውስ ከፍተኛ ባለሙያ የሆኑት አቶ ዮሴፍ ባድዋዛ ከምስክርነት ሰጪዎቹ አንዱ ሲሆኑ እርሳቸውም ኢትዮጵያ ውስጥ እየተከሰተ ነው ያሉትን ግጭቶችና የመብት ጥሰቶች አስረድተዋል። ባቀረቡት ምክረ ሐሳብ ላይም ክልሎች በልዩ ኃይል ስም ያደረጃቸውን ታጣቂዎች ጉዳይ ሊታሰብበት የሚገባ መሆኑን ምክረ ሐሳብ ለክሰዋል። በአጠቃላይ በዚህ ምስክርነት የመስማት ሂደት ላይ የተነሳው ጉዳይ ግልጽ የሆነ መረጃ ይኑርና በደረሱት ጉዳዮች ላይ በገለልተኛ አካል ምርመራ ይደረግ የሚል ነበር። የዲሞክራትና የሪፐብሊካን ተወካዮች ለአራቱ ምስክሮች ጥያቄዎችን አቅርበዋል። ምስክሮቹ ማብራሪያ ሰጥተዋል፣ ምክረ ሐሳብም ቀርቧል። ለአሜሪካ ድምጽ ጽዮን ግርማ ከዋሽንግተን ዲሲ።
ወደ ቀጣዩ ዘገባ ስናልፍ በሰሜኑ የኢትዮጵያ ክፍል ህግ የማስከበሩ ተግባር ከተጠናቀቀ በኋላ በዲፕሎማሲው መስክ በተከናወነው ስራ አመርቂ ውጤት ተገኝቷል ሲል የውጭ ጉዳይ ሚኒስቴር ገለጸ። ሰብአዊ ችግር መፍታት መጀመሩንም የሚኒስቴሩ ቃል አቀባይ አስታውቀዋል። መለስካቸው አመሃ ዝርዝሩን ይዟል።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ረፋዱ ላይ ለጋዜጠኞች እንደተናገሩት ካለፉት ጥቂት ሳምንታት ጀምሮ ከሀገሪቱ ጠቅላይ ሚኒስትር እስከ የውጭ ጉዳይ ሚኒስትሩና የተለያዩ ከፍተኛ መንግስት ባለሥልጣናት በዲፕሎማሲ ሥራ ተጠምደው ሰንብተዋል። ጠቅላይ ሚኒስትር አብይ አህመድ ለአፍሪካ ህብረት ሊቀመንበር ልዩ የልዑካን ቡድንና ለሌሎች አካላትም የህወሓት ህገወጥ ቡድን ላለፉት 2 ዓመታት በላይ የተጀመረውን ለውጥ ለመቀልበስ አያሌ ወንጀሎችን መፈጸማቸውን ለማስረዳት መንግሥት ላለፉት ጥቂት ሳምንታት በትግራይ ክልል የወሰደው እርምጃ ህግን ለማስከበር ጉዳይ እንደሆነ ማብራራታቸውን አምባሳደሩ አስታውሰዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ደግሞ በአፍሪካ ጎረቤት ሀገሮችና በአውሮፓ የተለያዩ ሀገሮች በመዘዋወር ያካሄዱትን ስራም ዘርዝረዋል። በተለይ ህግ የማስከበሩ ስራ ተጠናቋል ከተባለበት ካለፈው ሳምንት መጨረሻ ጀምሮ የተሰራውን ዲፕሎማሲያዊ ስራ አምባሳደሩ እንዲህ ገልጸውታል።
ጊዜ በተለይ ኦፕሬሽኑ በስኬት ከተጠናቀቀ በኋላ የስልክ ጥሪና ስልክ ውይይት አድርጓል። እዚህም ላይ የተነሱት ዋና ዋና ነገሮች ኦፕሬሽኑ በዝቅተኛ ክሳራ እንደተከናወነ፣ የመልሶ ማቋቋምና የተፈናቀሉትን የመመለስ ወደ ውጭ የሆኑትንም ወደዚህ የማምጣት ስራ መጀመሩን፣ አንዳንድ ወገኖች ለምንድን ነው ዲያሎግ ውስጥ የማትገቡት የሚል ነገርም ስለሚያነሱ፣ ዲያሎግን በተመለከተ ግን የትግራይ ኢንተሪም አድሚኒስትሬሽን አለ የተቋቋመ፣ ከዛ ኢንተሪም አድሚኒስትሬሽን ጋር ዲያሎግ እንደሚካሄድ አስፈላጊ ከሆነ ከሲቪል ሶሳይቲው ጋር ከሀገር ሽማግሌዎች ጋር መናገር እንደሚቻል፣ ነገር ግን በዚህ በኦፕሬሽን ውስጥ ከህግ በማፈንገጣቸው የሚፈለጉትን ወገኖች ጋር መነጋገር ግን እንደማይቻል፣ እንደማይሆን፣ እንደማይታሰብ በደንብ ነው የነገሯቸው ማለት ነው።
እንደ አምባሳደር ዲና ሙፍቲ አገላለጽ በዲፕሎማሲው መስክ የተሳካ ስራ ተሰርቷል የሚባለው በአንዳንድ ወገኖች የሕግ ማስከበሩን ሥራ እንደ የእርስ በርስ ጦርነት በመቁጠር ውይይት ሲካሄድ የሚለውን ማምከን መቻሉንና ጉዳዩ የውስጥ ጉዳይ መሆኑን ማስረገጥ መቻሉን ይመስላል።
ይሄ በዲፕሎማሲው መስክ በጣም የተሳካ ነው የነበረው። በተለይ በሩዋንዳና በኡጋንዳ፣ በኬንያ፣ በዲያርሲ የተደረጉ ጉብኝቶች ከፕሬዚደንቶች ጋር የተደረጉት ኮንቨርሴሽንስ የተሳኩ ነበሩ። ይሄ ጉዳይ የኢትዮጵያ ውስጥ ጉዳይ መሆኑን በሚገባ የወሰዱበት ነገር ግን ሁሉም በጋራ ያነሱት ቅድም ያልኳቸው አውሮፓም የነበሩት በስልክም ያነጋገርናቸው በአካልም ያገኘናቸው አንድ ከንሰር ናቸው። ሁማኒቴሪያን ጉዳይን የሲቪሎችን ደህንነት በጥንቃቄ ያዙት ነው። ምን እንርዳቸው እዛ ላይ የሚል ነገር ነው ያለው። ነገር ግን የኢትዮጵያን ሉዓላዊነት ጉዳይ፣ የኢትዮጵያን ሕግ የበላይነት የማስከበሩን ኦፕሬሽን ሁሉም ከሞላ ጎደል ሲምፐተቲክ ናቸው ብሎ ማለት ይቻላል።
ባለፉት ሳምንታት በትግራይ ክልል ተደርጎ በነበረው ወታደራዊ ግጭት ሳቢያ ስለተፈጠረው ሰብአዊ ጉዳትና ይህንን በሰላማዊ ሰዎች ላይ የደረሰ ችግር ለመፍታት እርምጃዎች እየተወሰዱ መሆናቸውንም አምባሳደር ዲና አብራርተዋል።
ወደ ሱዳን የሄዱትን ዜጎች በሚመለከት የመመለሱ ስራ ቅድም እንዳልኳቸው ኢሚዲየትሊ ለመጀመር ከሱዳን መንግስትም ጋር ተስማምተናል። የት ነው ያሉት? ስንት ነው ያሉት? እነማን ናቸው? በምን ፖዚሽን ላይ ያሉት የሚለውን ነገር ኢትዮጵያ ኤምባሲም አሳይመንት ሰጥቶ እየሰራ ያለበት ሁኔታ ነው ያለው። ሆፕፉሊ በአጭር ጊዜ ውስጥ ወደዚህ ይመለሳሉ። ስራ ጀምሯል። ባይ ዘ ወይ ወደ አፌክትድ ኤሪያ ከሁለት ሶስት ቀን በፊት የተላከ ማቴሪያል በማት አለ ወይ ደርሷል ወይ ይደርሳል ብዬ አስባለሁ። የመድኃኒት አቅርቦት፣ እነዚህ የመሳሰሉት ነገሮች። ስለዚህ ሬፊጂስ የመመለሱም ነገር ከዚሁ ጋር የተያዘ ነው። ይመለሳሉ ነው
ቃል አቀባዩ። በሰሜኑ የሀገሪቱ ክፍል የተፈጠረው ሁኔታ በተመለከተ አንዳንድ ወገኖች አሰራጭተውት የነበረው የተሳሳተ ትርክት በአሁኑ ጊዜ እየተቃናና ትክክለኛው ገጽታ ስፍራውን እየተካው እንደሆነ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አቃቤ ሕግ አርቲስት ሀጫሉ ሁንዴሳን በመግደል ወንጀል በተከሰሱት አራት ተጠርጣሪዎች ለሁለት ተከታታይ ቀናት የምስክሮችን ቃል አሰምቷል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሕገ መንግስትና የጸረ ሽብር ጉዳዮች ወንጀል ችሎት የአቃቤ ሕግ ምስክሮችን ሁሉ አዳምጦ መጨረሱም ተመልክቷል። የአርቲስት ሀጫሉ ሁንዴሳ ቤተሰቦችም በችሎቱ ላይ መገኘታቸውን አክላ ፀሐይ ዳምጠው ተከታዩን ዘገባ አስተላልፋለች።
ሰኔ 22 2012 ዓ.ም በአዲስ አበባ ከተማ ገላን ኮንዶሚኒየም አካባቢ ነበር ታዋቂው ድምፃዊ ሀጫሉ ሁንዴሳ የተገደለው። በአርቲስቱ ግድያ የተጠረጠሩ ግለሰቦች በሕግ ቁጥጥር ስር ውለው ጉዳያቸው በፍርድ ቤት እየታየ መሆኑም ይታወቃል። ባለፉት ሁለት ቀናትም በፌደራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሕገ መንግስትና ጸረ ሽብር ጉዳዮች ወንጀል ችሎት የአቃቤ ሕግ ምስክሮች ተሰምቷል ሲሉ የጠቅላይ አቃቤ ሕግ የፕሬስ ክፍል ኃላፊ አቶ አወል ሱልጣን ተናግረዋል።
ግድያውን የፈጸሙ ሰዎች ላይ ምርመራ ስናከናውን ነበረ። መጀመሪያ የቆየ ነው። ከዛ በኋላ ባሰባሰብ ነው የማስረጃ ላይ ተመርኩዘን ደግሞ ክስ ለማስመስረት የሚያስችል በቂ ማስረጃዎችን ሰብስበን ስላገኘን በዛው መሰረት ክስ መስርተን ጉዳዩን ወደ ፍርድ ቤት ወስደነው ነበረ። በዚህም ላይ አቃቤ ሕግ ክሳችንን የላክነውን ክስ ፍርድ ቤት ተቀብሎ ማከራከር ጀመረ። በዛውም ክስ አሰማን። ክስ ከተሰማ በኋላ ክስ መቃወሚያ ላይ ተከሳሾች መቃወሚያችን አቅርበው ነበር። እነዛ የመቃወሚያ ሀሳቦች ላይ አቃቤ ሕግ መልስ ሰጠ። አቃቤ ሕግ የሰጠውን መልስና ተከሳሾቹ አንስተውት የነበረውን የመጀመሪያ መቃወሚያ ሁለቱን አገናዝቦ ትዕዛዝ ለመስጠት ቀጥሮ ነበረ። በዛ መሰረትም ተከሳሾቹ ያቀረቡት መቃወሚያ ተገቢ እንዳልሆነ ታምኖበት እሱ ታልፎ አቃቤ ሕግ ምስክሩን እንዲያቀርብ ታዞ ነበር። በዛ መሰረትም ቀን ሮብና ሐሙስ ማለት ነው ለተከታታይ ሁለት ቀናት የአቃቢያን ሕጎችን ምስክር ለማሰማት ነበር የተቀጠረው። በነዚህ ሁለት ቀናቶች ላይ እንደ ክሳችን ያሰርዱናል ብለን ያሰብናቸውን ምስክሮችን በቅደም ተከተል አቅርበን ለሁለት ቀናት አሰምተን አጠናቀናል ወይም ጨርሰናል ማለት ነው።
አቶ አወል የችሎቱን ውሎ ለአሜሪካ ድምፅ አብራርቷል።
መጀመሪያ ከአራት ተከሳሾች የመጨረሻዋ ተከሳሽ አራተኛ ተከሳሽ ላሞት ጠበቃ በራሴ ያቆማለሁ የሚል አቋም ስለነበራት በሶስቱ መንግስት ጠበቃ እንዲያቆምላቸው ታዞ በዛ መሰረት ጠበቃ ቀርቦላቸው ነበረ። ነገር ግን ደግሞ አረፍ ያተከሳሽ ጠበቃ በራሷ ማቆም የማትችል መሆኑን ድጋሚ በመግለጿ የጥብቅና አገልግሎቱን ሴት የነበረው ተቋም በተመሳሳይ ለሶስቱ የመቆሙን ያህል ለላምሮት እንዲቆም ታዞ ነበረ። ስለዚህ በዚህኛው ችሎት ትናንትናና ከትናንት ወዲያ በኋላ ችሎት ለላምሮትም ለሌሎችም ለሶስቱም በአጠቃላይ ለአራቱም ተከሳሾች መንግስት ጠበቃ አቁሙላቸው፣ በመንግስት ያቆሙ ጠበቃ ነበረ መስቀለኛ ጥያቄዎችን እየጠየቀ ራሳችን ፍርድ ሲደርሱ ሲካተላቸው የነበረው ጠበቃ መንግስት ያቆመላቸው ጠበቃ ነው እና ስለዚህ አራቱም ተከሳሾች መንግስት ባቆመላቸው ጠበቃ ነበረ ክርክር ሲያደርጉ የነበረው ማለት ነው።
በችሎቱ ላይ ከተገኙ የአርቲስቱ ቤተሰቦች መካከል አንዱ ሀብታሙ ሁንዴሳ በበኩሉ ተከታዩም ብሏል።
በፍርድ ቤቱ ተገኝተን የምስክር ቃል ሲቀበሉ እንደነበር ሰምተናል። በገዳይነት የተጠረጠረው ግለሰብ ቤተሰቦችን አርቲስቱ የተገደለበትን መሳሪያ ከፖሊስ ለመደበቅ እንዴት እንደሰወረና እንዴት እንዳወጣው ሲያስረዱ ነበር። እኛ ምስክሮቹ የሰጡትን ቃል ብቻ ነው የሰማነው። መናገርም ሆነ ጥያቄ መጠየቅ አልቻልንም።
የአቃቤ ሕግ ምስክሮችን የሰማው ችሎት የምስክሮችን ቃል መርምሮ ብይን ለመስጠት ለየካቲት 10/2013 ዓ.ም ተለዋጭ ቀጠሮ ሰጥቷል። በአርቲስቱ የግድያ ወንጀል የተከሰሱ ግለሰቦች ጉዳይ እየታየ ያለው በ1996 በወጣው የወንጀል ሕግ አንቀጽ 32 ዝባር 1 ሀናሌ እንዲሁም የሽብር ወንጀልን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1176 ህዝባር 2012 አንቀጽ 3 ህዝባር 2 መሰረት በማድረግ መሆኑም ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ከቄለም ወለጋ አንፊሎ ወረዳ በጸጥታ ስጋት ምክንያት ወደ ጋምቤላ መሸሻቸውን ዘጋቢያችን ያነጋገራቸው አንዳንዶቹ ገለጹ። ከተፈናቀሉት መካከል የሸሸነው ታጥቀው ከመንቀሳቀሱ የኦነግ ሸኔ አባላት ጥቃት ለማምለጥ ነው ብለዋል። የጋምቤላ ክልል አደጋ ስጋት አመራር ኮሚሽን 370 ካምፊሌ የሄዱ ሰዎች ጋምቤላ ከተማ የሚገኝ ትምርት ቤት ውስጥ ድጋፍ እየተደረገላቸው መሆኑን ተናግረዋል። የኦሮሚያ የአደጋ ስጋት አመራር ኮሚሽነር በበኩላቸው ስለ ጉዳዩ መረጃ የለንም፣ በአሁኑ ጊዜ የሚያፈናቅል ስጋት በቦታው የለም ማለታቸውን ጠቅሶ ናኮር መልካ የሚከተለውን ዘገባ አጠናቅሯል።
ከቄሌ ሞለጋ አንፊሎ ወረዳ ሙጊ ከተማ ከስድስት የቤተሰብ አባሎቻቸው ጋር መፈናቀላቸውን የገለጹት ለእኔና ለቤተሰቤ ደህንነት ስጋት ስለገባኝ ስሜ አይጠቀስ ያሉ ግለሰብ ናቸው። የተፈናቀሉበትን ምክንያት ሲያስረዱ በምዕራብ ወለጋ ጉሊሶ ወረዳ ጋዋ ቃንቃ ቀበሌ ባለፈው ጥቅምት ወር ውስጥ የተፈጸመውን የንጹሐን ዜጎች ጭፍጨፋ ተከትሎ ተመሳሳይ ነገር ሊያጋጠመን ይችላል በሚል ስጋት ነው የተፈናቀል ነው ይላሉ። ቤት ንብረቴን እንዲሁም የደረሰ አዝመራና ከብቶች ቼን ትቼ ነው ልጆችን ይዤ በአሁኑ ሰዓት በጋምቤላ አንድ ትምህርት ቤት ውስጥ የምገኘው ብለዋል እኒው ግለሰብ።
አጋጣሚ መከላከያ ተነሳ። መከላከያ ሲነሳ እንግዲህ ብቻችን ቀረንና እንዴት ልንሆን ነውናል የሚል በሌላ ቦታ የደረሰው ስጋት ስላደረብና አብረን መከላከያ ተነሳ። ለሊትም በያስ ተነሳ ነው። እኔ አንደኛ ገበሬ ነበርኩ። ሞደር ገበሬ ተብዬ እስከ ሽልማት ድረስ ስ ከብቶችን አረባለሁ፣ እርሻ አርሳለሁ፣ ቡና አለኝ፣ ቤት አለኝ፣ ንብረት አለኝ። በሰፊው ከምን ይል በላይ ያለኝ ንብረት ነበረን። እንግዲህ ጉገራ መሞት የለብኝም ገንዘቡ ይባልዬ ነው ስ የወጣው ምላርግ ምንም
አሁን የትኛውን አካል ነበረ እናንተ የፈራችሁት?
ኦነግ ሸኔ የሚባላል ሸኔ ኦነግ የሚባላል በጣቃ ያው ጣቃ ገብቶ ያው እነሱ እና የፈራ
በአንፊሎ ሙጊ ከተማ ውስጥ ለነበሩ ለሀገር መከላከያ ሰራዊት አባላት ምግብ በመሸጥ እተዳደር ነበር። ነገር ግን በትግራይ ክልል የተከሰተውን ግጭት ተከትሎ ከስፍራው በመሄዳቸው እኔም ለህይወቴ በመስጋት አራት ልጆችን ይዤ ወደ ጋምቤላ ሸሸው ይላሉ። ጥቃት ሊደርስባቸው እንደሚችል በመጠቆም ስማቸውን ያልጠቀሱ ወይዘሮ
እኔ ያረኩት ነገር የለም። እኔ ራሴ ንግድ ይበታለ በነገርኩ እነሱ መከላከያ ሰላም ባልኩት ነው እንደዚህ ቤቴን ፈትቼ ልጆች ጋር እየተንከራተትኩት ያለ እና ገንዘቤ ሁላ የሁላ ነገር አንድ ብር የለኝም። አሁን እ ባዶ እጄን ነው የወጣው። ንብረታችን እንዳለ ስንት ገንዘብ ይህን ያህል ዘለም ወተን አሁን ለልጆችም ሻይ የምንጠጣባት እንኳን የለም። ባዶ እጃችን ጣ ነው። ባለቤቴን በዛ ይኑር አይኑር አላውቅም። እስካሁን ማለት ነው ስልሳ አይሰራ አራት ልጆች ነው ያሉኝ። እኔ ጋር አምስተኛ ነው።
ተወልደው በሶስት ቀናቸውም የመጡ ልጆች አሉ። መጫቶች ብዙ ነው ያሉት በእኛ ጋር ማለት ነው። እኔ ጋምቤላ ዝ ነው ልብስ እንኳን አንዳንድ ልብስ ለብሶነ ሰጥቶነን ለብሰን ያለ ነው እና የምናደርገው ባንባሮ ጠፍቶነን ነው ያለን ሰጥተን ለበላ የመንግስት አካል ለገደፍ ነው ይህን ያህል ፈተና እንዲደርስብን ለምን ሰርተን ለበላ ነው የምንሰቃይ? ለምንድን ነው ይህን ያህል መንግስት ሰርተን ነው እና ይህን መንግስት ተሎ ይረስልን። አሁን ንብረታችን አሁን ነው መረሰው፣ አሁን ነው የሚለቀው ቡናችን ያለን ንብረት ማንም እየተጫወተበትን እና መንግስት ተሎ ብለ ይህን መልሰተምን ንብረታችን ይቆጣጠርልን።
ከቄለም ወለጋ አንፊሎ ወረዳ የተፈናቀሉት ወላጆችና ህጻናት ብቻ እንዳልሆኑ ነው የተገለጸው። ከወጣቶች መካከል መፈናቀላቸውን ነው የገለጹት።
አንፊሎ ወረዳ ነው፣ ደብል ቀበሌ ይባላል። እዛ አሁን በጣም አስፈቃቂ ሁኔታ ውስጥ ነው የነበር ነው። አሁን እዛ ባለ ሁኔታም በጣም አስቸጋሪ ነው። ለምን መንግስት ራሱ እያለ መከላከያ ራሱ እያለ መቆጣጠር አልተቻለም። በኦኔክሽን የሚባለው አካል ተይዞ ነው ያለ እንዳለ ማለት ነው። የመንግስት ሰራተኛም ሆነ መንግስት ደግፋል በሚል በንግድ ቤት የሚያሉ የሚነግዱት አካለ ጫካ ተጎተው ሲገደሉ ነው ነበሩት እና አሁን ደግሞ መከላከያው ሲነሳ በቃ የባሴ ሆኖ ሰው መኖር አልቻለም። በቃ እንዲያውም ኔትወርክ የለም፣ ምንም ኮኔክሽን የለም። አሁን እዛ የቀሩትን ህዝባችን ምን እንደሆነ አናውቅም። በቃ ከዛ መስመር ሰላም ስለሌለ ለሰላም ጉዳይ ፈርተን ወደ ጋምቤላ መጣን ነው። ከጋምቤላ ከመጣን ነገ ወራችን ነው። እስካሁን መከላከያ ጋር እዛ እየኖርን ነበር። እነሱ ደግሞ በሌላ ሀገር ስለተጓዙ ሌላ አካል ደግሞ ሲመጣ ያው እኛ ላይ ጉዳይ ስለማድረግ ፈርተን ወጥናል። እዛ ውስጥ ደግሞ ምንም ስልክ የለም። ገና አጋጣሚ የሆነ መኪና ከመጣ ዘንዴ ነው ብለን እንጠይቃለን እንጂ ምንም የለም።
ከስፍራው ከመሸሻቸው በፊት ለጸጥታ አካላት ስጋት እንደገባቸው መግለጻቸውንና አካባቢውን ለቀው በወጡ የመንግስት ጸጥታ አስከባሪዎች ምትክ ሌላ ኃይል ይተካል ተብለን ነበር፣ ሆኖም አልተተካልንም ባይ ናቸው።
ይተካለን እና ኃይል ስንጠቃ እናንተ አትፉ አካባቢያችሁን ራሳችሁ ጠብቁ ተብሎ ነበረ። ከዛ ግን እኛ ችላለ መከላከያ ከሌለ ኃይል አልተተካ ልዩ ኃይልም ከሌለ እንዴት ያምነን እንቀመጣለን? ወዲያውኑ በዛ በጫቆ በኩል ተኩስም ተጀመረ፣ ጭፈራም ተጀመረ። ይህ ነገርማ እነሱ ከወጡ በኋላማ ልደዝነን የሚለው ስጋት ነው እንጂ ከዛ በፊት የደረሰብን ችግር አንድም ነገር የለም ነበር። ኃይል ከሌለ ማን ይደርስልናል? ለማን እንጮሃለን ብለን ነው እንግዲህ።
እንዲደረግላቸው የሚፈልጉትንም እንዲህ ገልጸዋል።
የኦሮሚያ ክልል መንግስት ይሄ ችግር ደረሰው ህዝቤ ምን ሆን አላለም። በገንደላ ክልል ውስጥ መቶ ቢያነጋግረን በትክክል መንግስት አውቅናለ ግንታወቅናለ። አሁን በተለይ ያለንበት ቦታ ላይ በረሃ ነው፣ ሙቀት ነው። ህዝቡ ግን በጥራት እየደከመኛን ለልጆቻችን ምግብ እየሰጠ ለእኛም ምግብ እየሰጠን ያለን እናመሰግናለን። ስለዚህ በተለይም በድጋሜ እንደ ቀርጌዳ የሚባለው ወታደር መጥቶ ሸበል ሰብሮ ህዝቡ አይንቀሳቀስም፣ ታስሮ ተቆልፎ ነው ያለ። ከዚያ ለእነሱ እንዴት ነው የሚደረግላቸው? እኛ እንኳን ወጥተናል፣ ወገኖቻችን እዚህ የቀሩት እንዴት ነው የሚደረግላቸው ነው ማለት ነው።
ይህን ጉዳይ በተመለከተ ከቄለም ወለጋ ዞንም ሆነ አንፊሎ ወረዳ አመራሮች መረጃ ለማግኘት ያደረግነው ጥረት በዞኑ አብዛኛው ቦታ የእጅ ስልክም ሆነ መደበኛ የስልክ አገልግሎት በመቋረጡ አልተሳካም። የክልሉ ጸጥታና አስተዳደር ቢሮ ኃላፊ አቶ ጅብሪል መሐመድ በምዕራብ ኦሮሚያ በተለይም በአንፊሎ ለመፈናቀል የሚያበቃ የጸጥታ ችግር የለም ብለዋል። ተፈናቀልን ያሉ ሰዎችም ድጋፍ እንዲደረግላቸው የሚፈልጉ ናቸው ሲሉ አስተባብለዋል። ከአንፊሎ ተፈናቅለን በጋምቤላ እንገኛለን የሚሉትን በተመለከተ አንደኛ ከተለያዩ ቦታዎች የሄዱ የቀን ሰራተኞች ከአንፊሎ ተፈናቅለው ወደ ጋምቤላ እንደገቡ በማስመሰል ድጋፍ ለመሰብሰብ የተሰበሰቡ ናቸው። ቁጥራቸውም መጀመሪያ 160 አካባቢ ነበር፣ በአሁኑ ሰዓት ከ300 በላይ ደርሷል። በሁለተኛ ደረጃ ደግሞ እነዚሁ ተፈናቀልን ካሉ ሰዎች መካከል 9 የኦነግ ሸኔ አባላት ተይዘዋል ብለዋል። የኦሮሚያ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አባድር አብዳ ስለ ጉዳዩ መረጃ የለንም ካሉ በኋላ በአሁኑ ጊዜ የሚያፈናቅል የጸጥታ ስጋት በቦታው የለም ሲሉ አስተባብለዋል። የአንፊሎን መፈናቀል በተመለከተ መረጃ የለንም። እኛ የምናውቀው ከጉሊሶ ስለተፈናቀሉና በጎረቤት ወረዳዎች ስላሉ ሰዎች ነው። በነገራችን ላይ ስልክም ወደ ቄለም ወለጋ አይሰራም፣ ኔትወርክም የለም፣ ለማጣራትም አይቻልም። ነገር ግን በስፍራው ችግር አለ አልተባለም። ከአንፊሎ ለመፈናቀል የሚያበቃ ችግርም ሆነ ግጭት የለም ብለዋል። የጋምቤላ ክልል አደጋ ስጋት አመራር ኮሚሽን የቅድመ ማስጠንቀቂያ አስተባባሪ አቶ ሰይፍ ወልዴ ከአንፊሎ የመጡ 370 ሰዎች በጋምቤላ ከተማ ውስጥ በሚገኝ አንድ ትምህርት ቤት ውስጥ መንግስታዊ ባልሆኑ ድርጅቶች ድጋፍ እየተደረገላቸው ነው ብለዋል።
370 የቤተሰብ አባላት ወይ 91 አሁን አካባቢ ናቸው። ቤተሰብ እንግዲህ መንግስታዊ ያልሆኑ መንግስት ድርጅቶች ባለፈው ጥናት አድርገው ነበረ። በጥናቱ መሰረት ኤንኤፍአይ እና አንዳንድ ቁሳቁስ ምግብም ተሰጥቷቸዋል። ፌዴራል አደጋ መከላከል ደግሞ እንደዚሁ ተጠይቀን እየመጣ ነው። ህብረተሰቡ ደግሞ የበኩሉን እገዛ እያደረገ ነው። በትብብር ማለት ነው።
ተፈናቃዮቹ በጋምቤላ ይቆያሉ ወይስ ወደ መጡበት ይመለሳሉ በሚለው ጉዳይ ዙሪያ የበላይ አመራሮች እየተነጋገሩ ነው ሲሉም አክለዋል አቶ ሰይፉ። መንግስት የምዕራብና ደቡብ ኦሮሚያ ነዋሪዎች በሰላም ወጥተው እንዳይገቡ አድርገዋል፣ እንዲሁም ሁለንተናዊ እንቅስቃሴ ላይ አደጋ ጋርጠዋል በሚል ኦነግ ሸኔ በማለት የሚጠራቸው ራሳቸውን የኦሮሞ ነጻነት ሸማቂዎች ነን በሚሉ ኃይሎች ላይ እርምጃ እየወሰደ በአካባቢዎቹ አንጻራዊ ሰላም እንዲመለስ ማድረጉን ሲገልጽ ቆይቷል። በሌላ በኩል አሁንም በጸጥታ ስጋት እየተፈናቀሉ የሚገኙ ዜጎች እንዳሉም እንዲሁ ተመልክቷል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ክቡራትና ክቡራን አድማጮቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የሐሙስ ህዳር 25 ምሽት የአማርኛ ፕሮግራም ነው። እስከ 4 ሰዓት ድረስ ከእናንተ ጋር ነን። አብራችሁ እንድታመሹ በድጋሚ እንጋብዛለን። ፕሮግራማችን በአጭር ሞገድ በ19ና በ25 ሜትር ባንድ በናይል ሳት ቪኦኤ 24 ላይ እንዲሁም በአሀዱ ሬዲዮ 94.3 ላይ በቀጥታ ማግኘት ይቻላል። አሁን ለሁለተኛው የዝግጅታችን አጋማሽ ወደ ተሰናዱት ቅንብሮች ይሆናል የምናልፈው። ሳይጠናቀቅ የቀረውን የ2012 ዓመተ ምህረት የትምህርት ዘመን በማካካስ የመጨረሻ ዓመት ተማሪዎችን የትምህርት መርሃ ግብር አጠናቆ ለምረቃ ለማብቃት እየሰሩ መሆኑን የአዳማ የመዳወላቡ እና የአምቦ ዩኒቨርሲቲዎች ገልጸዋል። ተማሪዎችን በመቀበሉና በመማር ማስተማር ሂደቱ የኮሮና ቫይረስ ስርጭትን ለመከላከል ቅድመ ዝግጅት መጠናቀቁንም ገልጸዋል። ሙክታር ጀማል ዝርዝሩን ይዟል።
በኮሮና ቫይረስ ወረርሽኝ ስጋት ተቋርጦ የነበረው የመማር ማስተማር ሂደት ዳግም ለመጀመር ደፋ ቀና እያለ የሚገኘው የኢትዮጵያ ሳይንስና ከፍተኛ ትምህርት ሚኒስቴርና በስሩ የሚገኙ ዩኒቨርሲቲዎች ከወር በፊት አቅደው የነበረ ቢሆንም ቀጥሎ በተከሰተ የጸጥታ ችግር አብዛኛዎቹ የከፍተኛ ትምህርት ተቋማት ተማሪዎቻቸው ባሉበት አካባቢ እንዲቆዩ ሲያደርጉ፣ ቀደም ብሎ ተማሪዎቹን መቀበል የቻለው የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የተማሪዎችን የመመረቂያ ዓመት ትምህርት መርሃ ግብር አጠናቆ የማጠቃለያ ፈተና በመስጠት ለምረቃ እያዘጋጀ መሆኑን ገልጿል። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ አካዳሚክ ጉዳዮች ምክትል ፕሬዚዳንት ጽህፈት ቤት ኃላፊ አቶ ኤልያስ ከበደ ለቪኦኤ እንደገለጹት የተማሪዎችን ቆይታ ከኮሮና ቫይረስ ወረርሽኝ ነፃ እንዲሆን ተግባራዊ ተደርጓልም ብለዋል።
የመጨረሻ ዓመት ወደ 1337 አካባቢ ተማሪዎች ናቸው። ከነዚህ መመለስ ከሚገባቸው ተማሪዎች 25 ያህል ተማሪዎች ናቸው ሳይመለሱ የቀሩ። ጥሪ ካረግንላቸው ተማሪዎች በተለያዩ ምክንያት የቀሩ ጥቂት ተማሪዎች አሉ። ግን ኦልሞስት 99.99% ተማሪዎቻችን ተመልሰው ገብተዋል። ስለዚህ ተማሪዎቻችን ገብቶ ትምህርታቸውን የቀረውን ትምህርት ሴሚስተር ትምህርት በሚገባ አጠናቆ ምንም ነገር ሳይጎል ጥራቱ ላይ ምንም አይነት ድርድር ሳይኖር የላቦራቶሪ ስራ፣ የፕሮጀክት ስራ፣ ልዩ ልዩ መሟላት የሚገባቸው ስራዎች ሁሉ ተሟልቶ አሁን ፈተናቸውን ዛሬ ያጠናቀቁ ከዚህ በኋላ ባለችው ጊዜ ውስጥ በሁለት ሳምንት ውስጥ የምረቃ ስነ ስርዓታቸው ይከናወናል። መንግስት ባወጣው የኮቪድ ፕሮቶኮል መሰረት አስፈላጊውን ነገር አሟልተን ጥንቃቄ አድርገን ቅድመ ዝግጅት አድርገን ተማሪዎቻችን እኛ በመኝታ ክፍል አንዳንድ ተማሪ በመኝታ በምግብ ቤት ጠረጴዛም ሁለት ሁለት ተማሪ፣ በላይብረሪም ሁለት ሁለት ተማሪ፣ በተራራቂ ሁኔታ በትላልቅ ጠረጴዛዎች ላይ ሁለት ሁለት ተማሪ፣ መኝታ ክፍል አንዳንድ፣ መማሪያ ክፍል ውስጥ እስከ 25 የሚሆኑ ተማሪዎች አደራጅተን ጥንቃቄ በተሟላ ሁኔታ ፌስ ማስክ አሟልተን፣ ሳኒታይዘር አሟልተን፣ መታጠቢያ ቦታዎች በየቦታው አሟልተን ስተት ተገኝቶ ቢገኝ ይህንን የዲስፕሊን ኮሚቴ አዋቅረን ተማሪዎቻችን አዌር እንዲሆኑ እንዲያውቁ ሰራተኞቻችን ሁሉ እንዲያውቁ አድርገን በከፍተኛ ጥንቃቄ ተማሪዎቻችን ከገቡ ጊዜ ጀምሮ አንድም አይነት ምልክት ሳይታይ አንድም አይነት የኮቪድ ፕሮቶኮል ሳይጣስ በጥንቃቄ በተሟላ ሁኔታ ስራችን ሰርተን እዚህ ደርሰናል።
በተለያዩ የትምህርት መርሃ ግብሮች ከ27,000 በላይ ጠቅላላ ተማሪዎችን ተቀብሎ ሲያስተምር መቆየቱን የሚገልጸው የአምቦ ዩኒቨርሲቲ ከ18,000 መደበኛ ተማሪዎች ውስጥ 4,500 የሚሆኑ ተመራቂ ተማሪዎችን እየተቀበለ መሆኑን ገልጿል። የዩኒቨርሲቲው ፕሬዝዳንት ዶክተር ታደሰ ቀነአ ለቪኦኤ እንደተናገሩት አሁን ወደ ትምህርት ገበታቸው የተመለሱ ተማሪዎች መርሃ ግብሩን አጠናቀው ሲመረቁ ቀሪዎቹ ተማሪዎች በየተራ ወደ ትምህርት ገበታቸው ይቀላቀላሉም ብለዋል።
ትናንትናና ዛሬ ተማሪዎች እየገቡ ነው። እነዚህ ተመራቂ ተማሪዎች በሁለት ወር ጊዜ ባልበለጠ ጊዜ ውስጥ አጠናቀው ትምህርታቸውን ይመረቃሉ። ቀሪ ተማሪዎች ዝግጅት እናደርግና የኮሮና ሁኔታ ብዙ የዝግጅት ነገሮች ይኖረዋል። እነዚህ ተማሪዎች ሲገቡም ከነሱ የምንወስድ ልምድ ይኖራል። ግን በብዙ ጊዜ ሳይቆይ ጥሪ እናደርጋለን ለሌሎችም።
በተለይ የኮቪድ መከላከልን በተመለከተ ምን አይነት ጥንቃቄዎች ናቸው እየተደረጉ ያሉት በየክፍሎቹ ማደሪያ ክፍሎች እና መመገቢያ ክፍሎች?
በመኝታ ክፍል ተማሪዎችን በማሳነስ አሁን ለተመራቂዎች እስከ 2 በጣም ዝበዛ እስከ 3 ነው እንዲገቡ የታቀደው አንድ ክፍል ውስጥ ማለት ነው። እንደዚሁ መማሪያ ክፍልም አነስተኛ ተማሪ እንድማር በብዙ ሴክሽን ተበታትኖ ነው። ቤተ መጻሕፍትም ሌሎች የመመገቢያ አዳራሽም በዚሁ መልኩ ርቀታቸውን ጠብቀው ንጽህናቸውን እየጠበቁ መማር የሚችሉበት ሁኔታ አዘጋጅተናል። ከዛ በተጨማሪ ለተማሪዎች የፊት ጭንብል ወይም ማስክ ፌስ ለተማሪዎችም ለስታፍም ትሪቢት እያደረግን ነው ያለ ነው። ይሄን መሳሰለ ዝግጅት አድርገናል። ለንጽህና መጠበቃቸውን በየቦታው እጅ መታጠቢያ ቦታዎች ነበረው በጣም በተጨማሪ ብዙ ቦታ ሰጥተናል። የመሳሰሉትን ዝግጅት አድርገናል። እንግዲህ
24,000 ተማሪዎችን በተለያዩ መርሃ ግብሮች እያስተማረ መቆየቱን የሚገልጸው የመደወላቡ ዩኒቨርሲቲ ከ9,000 የመደበኛ ተማሪዎች ውስጥ 2016 የሚሆኑ የመጨረሻ ዓመት ተመራቂ ተማሪዎች በህዳር 5 እና ህዳር 6 ወደ ቅጥር ግቢያቸው እንደሚገቡ የመደወላቡ ዩኒቨርሲቲ ፕሬዚዳንት ዶክተር አህመድ ከሊል ተናግረዋል።
አሁን ለመጀመሪያ ዙር ወደ 2016 የሚጠጉ ተመራቂ ተማሪዎችን ከህዳር 5 እና 6 ጀምረን በሶስቱም ካምፓስ ለመቀበል የኮቪድን ፕሮቶኮል መሰረት አድርገን ዝግጅት ጨርሰናል።
የነዚህ ተማሪዎች ቆይታ ምን ያህል ጊዜ ነው? ከዛ ቀጥሎ ደግሞ ቀጣዩ ተማሪዎች በምን ያህል ጊዜ ይጠራሉ ብለው ነው እቅድ ያዙት?
የመጀመሪያው ተመራቂ ተማሪዎች የ48 ቀን ቆይታ ነው የሚኖራቸው በአጠቃላይ በግቢው የትምህርትም የፈተናንም የምርቃቱንም ጨምሮ። ለዚህም መምህራኖች አጠቃላይ በሴሚስተሩ ይሰጥ የነበረውን ፕሮግራም ክራሽ አድርገው አሳጥረው ዋና ዋና ጉዳዮች ላይ ፎከስ አድርገው ለማስተማር ጨርሰዋል። ይሄ እንዳለቀ በ2013 የ2012ን የሁለተኛ ሴሚስተር እንዲሁም የ2013ን የመጀመሪያና የሁለተኛ ሴሚስተር የማስጨረስ ግዴታ ነው ያለብን። እነዚህ ተማሪዎች ተመርቆ እንደወጡ በቀጣይ ነን ግራጁዌቲንግ የሆኑ ዩኒቨርሲቲ ገብተው የነበሩ የማይመረቁ ተማሪዎች በሁለተኛው ፌዝ ይገባሉ። በሶስተኛው ፌዝ ደግሞ በ2013 ሶስተኛ ክፍል መልቀቂያ ጨርሰው ወደ ዩኒቨርሲቲ የሚገቡ ተማሪዎችን ለመቀበል ነው ዝግጅት እያደረግን ያለ ነው።
ባለፈው ሳምንት የሳይንስና ከፍተኛ ትምህርት ሚኒስቴር ዩኒቨርሲቲዎች ለመጨረሻ ዓመት ተመራቂ ተማሪዎች ጥሪ እንዲያስተላልፉ ሰጥቶ በነበረው መመሪያ መሰረት አብዛኛዎቹ የከፍተኛ ትምህርት ተቋማት ተማሪዎቻቸውን ለመቀበል ቅድመ ዝግጅት እያደረጉ ሲሆን ሚኒስቴር መስሪያ ቤቱ ከዚህ ቀደም በትግራይ ክልል የሚገኙ ዩኒቨርሲቲዎች በተማሪዎች ጥሪ ሊዘገዩ ይችላሉ ብሎ ገልጾ እንደነበረው እስካሁን ድረስ ምንም አይነት የተማሪዎች ጥሪ ከወዲያ አልተሰማም። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
በቀጣዩ ቅንብራችን ደግሞ 50 ዓመታት ያስቆጠረው የባቢሌ ዝሆኖች መጠለያ የመጥፋት አደጋ ውስጥ እንዳለ የሚያሳይ ዘገባ ይሆናል። በኢትዮጵያ ጠቅላላ የቆዳ ስፋት 8.5% የሚሸፍኑት ብሔራዊ ፓርኮች ውስጥ የሚገኙት የተፈጥሮ ሀብትና የዱር እንስሳት እየተመናመኑ መሆናቸውን የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን አስታውቋል። በተለይ በኦሮሚያና በሶማሌ ክልሎች መሃል በሚገኘው የባቢሌ የዝሆኖች መጠለያ ህገወጥ ሰፈራ በመስፋፋቱ መጠለያው በሁለት ዓመት ጊዜ ውስጥ ሊጠፋ እንደሚችል የመጠለያው ኃላፊዎች ለአሜሪካ ድምጽ ተናግረዋል። ስመኝሽ የቆየ ይህንንና ሌሎች በኢትዮጵያ የተፈጥሮ ሀብት ላይ የተጋረጡ ፈተናዎችን የሚዳስስ ዝግጅት ባለሙያዎችን አነጋግራ አሰናድታለች። ቀጥሎ ይቀርባል።
በኢትዮጵያ ካሉ የዱር እንስሳት መጠበቂያ ፓርኮች በግንባር ቀደምነት የሚጠቀሰው ከተመሰረተ ከ50 ዓመታት በላይ ያስቆጠረውና በምስራቅ አፍሪካ ብቸኛ የሆኑትን ጥቁር ዝሆኖችን ጨምሮ 31 ጡታጥቢ እንስሳትና ከ222 በላይ የአእዋፍ ዝርያዎች የሚገኙበት የባቢሌ የዝሆኖች መጠለያ ዛሬ የመጥፋት አደጋ ተጋርጦበታል። በኦሮሚያና በሶማሌ ክልሎች መሃል የሚገኘውና በኦሮሚያ የምስራቅ ሐረርጌ ዞን በሶማሌ ደግሞ የፋይዳና የሐረር ዞኖች የሚያዋስኑት የባቢሌ መጠለያ በተለይ ከ2008 ዓመተ ምህረት ጀምሮ በክልሎቹ በተፈጠረው የፖለቲካ ለመረጋጋት ምክንያት ግለሰቦች እየተደራጁ በመጠለያው ውስጥ በህገወጥ መንገድ በመስፈራቸው ህልውናው አደጋ ላይ መውደቁን የመጠለያው ጽፈት ቤት ኃላፊ አቶ አደም መሐመድ ለአሜሪካ ድምጽ ተናግረዋል።
እንደ ሀገር በነበረው ግዛዊ ያለ መረጋጋትን እንደ ጥሩ አጋጣሚ በመጠቀም ሰዎችን እያደረጁ መጠለያ ውስጥ መሬት መያዝ ጀመሩ። በተለይ ደግሞ ወሳኝ የሚባሉ የዞን የሚኖሩበትን፣ የሚዋለዱበትን፣ የሚራቡበትን፣ ምግብ የሚያገኙበትን፣ ውሃ የሚያገኙበትን የኤረርና ጎበሌ ሸለቆችን በመያዝ ውስጡ በመስፈር ዝሆኖቹ እና ሌሎች የዱር እንስሳት በነጻነት እንዳይንቀሳቀሱ የማድረግ ችግር በሰፊው ተፈጥሯል። በተለይ ደግሞ ጥቂት ሰዎች የእምነት ተቋማትንም ሳይቀር የመገንባት ሁኔታ አለ። ምክንያቱም ከተጠናከርን መንግስት አስወጣንም የሚል እምነት በመያዝ ሰፈራ ደግሞ ካለ የደን ምንጣሮ ይኖራል፣ የእርሻ ማስፋፋት ይኖራል። እነኚህ ነገሮች እንግዲህ ተደማምረው የዱር እንስሳቱን በከፍተኛ ሁኔታ አደጋ ውስጥ ከተውታል ማለት ነው።
በመጠለያው እጅግ እየተባባሰ የመጣውን ህገወጥ ሰፈራ ለማስቆም የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ከክልሎቹ ባለስልጣናትና የሀገር ሽማግሌዎች ጋር በመሆን በምስራቅ ሐረርጌ፣ ጅጅጋና ድሬዳዋ ላይ ብዙ ምክክሮች ቢደረጉም መሬት ላይ የወረደ ለውጥ ግን አልታየም። ይልቁንም የታጠቁ አካላትን ጨምሮ በርካታ ሰዎች የበለጠ እየሰፈሩ በተለይ ዝሆኖቹን እየገደሉ መሆኑን አቶ አደም ያስረዳሉ።
የህግ የበላይነትን ለማስከበር መንግስት ብዙ እርምጃ ወስዷል። ከተለያዩ አካላት ጋር ለመሰራት ተሞክሯል። ከተለያዩ አካላት ጋር ለመስራት ሙከራዎች እየተካሄዱ ነው። ሁሉም የሚመለከተው አካል አምኗል። አዎ፣ መጠለያው የሀገር ሀብት ነው፣ ያስፈልጋል። እስካሁን ድረስም ህብረተሰቡን ለማስወጣት አልተቻለም። በዚህኛው ሳይት መጀመሪያ እነኛ ይውጡ የሚባል ነገር አለ። በዚህ ሳይት ደግሞ እነኛ ይውጡ የሚባል ስላለ አንድ ሆነው መንቀሳቀስ ስላልተቻለ ይመስለኛል ህብረተሰቡን ማስወጣት ያቻለው። ምክንያቱም እዛ የገባው ህዝብ በሁለቱ ክልሎች ስር የሚተዳደር ነው።
የባቢሌ ዝሆኖች መጠለያ ሲመሰረት ከ600 በላይ ዝሆኖች የነበሩት ሲሆን አሁን 320 ብቻ ቀርተዋል። ከ6980 ስኩዌር ኪሎ ሜትር በላይ ይሸፍን የነበረው መጠለያም በህገወጥ ሰፈራው ምክንያት አብዛኛውን ክፍሉን እያጣ ይገኛል። የዱር እንስሳቶቹም መሄጃ ስለሚያጡ የአካባቢው ነዋሪዎች ላይ ጉዳት ያደርሳሉ።
ህገወጥ የዞን አደን አለ በሁለቱም በኩል ማለት ነው። የሰዎችና የዞን ግጭት በከፍተኛ ሁኔታ ጨምሯል። ምክንያቱም የሆኑ ሌላ አማራጭ ስለሌለው አጋጣሚ ከዚህ ጋር ይጋጫል። ሲያገኝ ሰው ይገላል፣ በዛም በቀን ሰውም ዞን ይገላል። በዚሁ ከቀጠለ ምናልባት ከሁለት ዓመት በኋላ ዞን አይኖርም።
ከህገወጥ ሰፈራ በተጨማሪ ህገወጥ አደን በባቢሌ መጠለያና በሌሎች ብሔራዊ ፓርኮች የሚገኙ ዝሆኖች ላይ የመጥፋት አደጋ ደቅኗል። ባለፉት 20 ዓመታትም ኢትዮጵያ 90% የሚሆኑ ዝሆኖቿን አጣ። በአሁኑ ሰዓት ኢትዮጵያ ውስጥ 1900 ዝሆኖች ብቻ እንደሚገኙ በኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን የኮሚኒኬሽን ጉዳዮች ዳይሬክተር አቶ ጌትነት ይግዛ ይገልጻሉ።
ጥፋቱ የሚከሰተው በኢትዮጵያውያኖች ነው። የውጭ ዜጎች በንግድ ስርዓት ውስጥ ከገባ በኋላ ነው። እንግዲህ በዚህ ተግባር ላይ የተሰማሩ ሰዎች እንዲሆን ለፍርድ ቢቀርቡ ህጉ ዲስከሬጅ የሚያደርግ አይደለም። ለምሳሌ አንድ የዝሆን ጥርስ $150,000 የሚሸጥ ከሆነ ሁለቱን ጥርሱ በዚህ ንግድ ተሰማርቶ ዝሆኑን ገሎ ያን የሚይዝ ሰው ወደ ፍርድ ቤት ቢቀርብ ህጉ በብር ቅጣት ከሆነ እስከ $30,000 ይቀጣል፣ ስርዓት ከሆነ እስከ 5 ዓመት ይቀጣል ነው የሚለው። ስለዚህ ያንን ብር ከፍሎ $150,000 ወይም $200,000 ሽጦ $30,000 መቀጣት ምንም ማለት አይደለም። ስለዚህ ኢንክሬጅ የሚያደርግ ነው፣ ዲስከሬጅ የሚያደርግ ህግ አግባብ አይደለም ያለው።
ኢትዮጵያ ውስጥ የዝሆን ጥርስ ሽያጭ የተከለከለ በመሆኑ ህገወጥ አዳኞቹ ዋና ተቀባዮቻቸው ቻይናና ታይላንድ የመሳሰሉ የሩቅ ምስራቅ አገራት ናቸው። የዝሆን ጥርሶቹንም ከተቻለ በአየር መንገድ አለበለዚያ በሶማሌላንድ ወይም በጅቡቲ በኩል በህገወጥ መንገድ እንዲወጡ ይደረጋል። ኢትዮጵያ ውስጥ 13 በፌዴራል ደረጃ የሚተዳደሩና 14 በክልሎች የሚተዳደሩ በአጠቃላይ 27 ብሔራዊ ፓርኮች ሲኖሩ ከሀገሪቱ ጠቅላላ ቆዳ ስፋት 8.5 ከመቶ የሚሆነውን ይሸፍናሉ። ነገር ግን ይህን ያክል ስፋት ያላቸው ብሔራዊ ፓርኮች የሚያስተዳድር በቂ የሰው ኃይልና የገንዘብ አቅም ባለመኖሩ ከዝሆኖቹም ውጪ ሌሎች የዱር እንስሳትም እየጠፉ መሆናቸውን አቶ ጌትነት አስረድተውናል።
ቀይ ከበሮ በጣም አደጋ ላይ ነው ያለው። አውራሪስ ጠፍቷል ኢትዮጵያ ውስጥ ለምሳሌ ራይኖ። የአንበሳ መንጋም እንዲሁም አቢሲኒያን ላይሆን ወይም ብላክ ላይሆን የሚሉት አለ። እሱ ቁጥሩ እየተመናመነ ነው። ሌሎች የዱር እንስሳት የሚመገባቸው ከሌሉ እሱም ወሸሽቶ ወደ ሌላ ወደ ጎረቤት ሀገር ወደ ኬንያ ይገባል። ቺታ አደጋ ላይ ነው። ኢንካርኒቦረስ የሚባሉ እንስሳቶች አደጋ ላይ ናቸው። ኢንካርኒቦረስ ማነው እንስሳቶች ቡችላ እኮ በሶማሌ በኩል ይያዛል ብዙ ጊዜ በህገ ወጥ መልክ ሲወጣ። ስለዚህ እነዚህ ተግባራቶች እንስሳቶቹ አደጋ ውስጥ እንዲገቡ አድርጓል። ግሬቪ ዜብራ ወይም ደግሞ የሜዳ አህያ ዋይልድ ዳስ እነሱ አሁን የሉም፣ ሬር ኬዝ ናቸው። ግሬቪ ዜብራ እንኳ ወደ አላይ ደጌ አካባቢ ያንጉዱ ይረሳ አካባቢ አልፎ አልፎ ይታያሉ አሉ። ሌሎቹ ግን ዋይልድ ዳስ የሜዳ አህያ የሚባለው ሬር ኬዝ ነው።
የተፈጥሮ ሀብት መመናመን በዋናነት የሚጎዳው የሰውን ልጅ ህልውና መሆኑን የሚገልጹት አቶ ጌትነት ህገወጥ ዝውውርን የሚገታ ጠንካራ ህግ ከማውጣት አንስቶ ፓርኮቹ የራሳቸውን ገቢ ማመንጨት የሚችሉባቸው አዋጆች ለሚኒስትሮች ምክር ቤት ቀርበው ውሳኔ እየጠበቁ እንደሆነም ነግረውናል።
የዱር እንስሳት ሀብት በዲስፐርስ አለም በታቸው እነን እዚህ ያለውን ፍሬ በልቶ እዛ ማዶ በመጣላቸው እንደገና በተፈጥሮ ራሱ ምን መልሶ ኢኮሲስተሙን ጠብቆ ሰርቫይቭ እንዲያደርግ ያደርጋል። ደግሞስ መኖራቸው የሬን ፕሪሲፒቴሽኑ ኖርማል እንዲሆንና እንደ ሀገራችን እንደሚባለው ትክክለኛ አራት ወቅት የክረምት፣ የበጋ፣ የመኸርና የጸደይ እንዲኖር ያደርጋል። ሀገራችን ኢትዮጵያ በአጋጣሚ ሆኖ 25 ተራራዎች ከ4000 ሜትር ከፍታ በላይ ነው ያሏል። የእነዚህ መጠበቅ የኢትዮጵያ ህዝብ ህልውና እንዲቀጥል ማድረግ ነው።
ይህን የሰው ልጆች ህልውና መሰረት የሆነውን ከፍተኛ የተፈጥሮ ሀብት የያዘውን የባቢሌ ዝሆኖች መጠለያ ለማዳን የኦሮሚያና የሶማሌ ክልሎችን ባለስልጣናት ቀና ርብርብ እንደሚጠይቅ የሚናገሩት የባቢሌ መጠለያ ጽህፈት ቤት ኃላፊ አቶ አደም በአጭር ጊዜ ውስጥ እርምጃ ካልተወሰደና በህገ ወጥ መንገድ የሰፈሩት ነዋሪዎች ካልተነሱ መጠለያው በቅርቡ ታሪክ ሊሆን እንደሚችል አስጠንቅቀዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ለምሽቱ የተሰናዳው የመጨረሻው ዝግጅት ላይ ደርሰናል። የተፈጥሮ አካባቢ ሳይንስና ህይወት ይሆናል። አዘጋጁና አቅራቢው ሰሎሞን አባተ ነው።
እየተጠናቀቀ ያለው የአውሮፓ 2020 ዓመተ ምህረት በተመዘገበ ታሪክ ውስጥ ሶስተኛው እጅግ ሞቃትና ወበቃም ዓመት መሆኑን የዓለም ሜትሮሎጂ ድርጅት አስታውቋል። ዓመቱ ውስጥ የተስተዋሉ የብረቱ የአየር ጠባይ ሁኔታዎች በሙሉ ምድሪቱ ላይ በሚሊዮኖች የሚቆጠሩ ሰዎችን ሕይወት ለአደጋ መስጠቱን፣ ኑሯቸውን ማመሳቀሉን ድርጅቱ አስታውሷል። በዚህ ዓመት የተመዘገበው የሙቀት መጠን የኢንዱስትሪ አብዮት እየተባለ የሚጠራው ዘመን ከነበረበት በ1.2 ዲግሪ ሴልሺየስ የሞቀ ነበር። ሙቀት አማቂ ጋዞችን ለመቆጣጠር እንዲቻል የሚገፉ ብዙ ጥረቶች እየተደረጉ ቢሆንም የሙቀቱ እየጨመረ መሄድ እንደማይቆም የሚቴዎሮሎጂ ድርጅቱ የአየር ንብረት ዳይሬክተር ማክስ ዲሌ ተናግረዋል።
የሚመጣው ዓመት የበለጠ ይሞቃል ብለን ለመናገር አሁን አንችልም። ይሁን እንጂ ያለፉት 10 ዓመታት በተመዘገበው ታሪክ ውስጥ እጅግ የጋሉት እንደነበሩ ግን መናገር ይቻላል። በዛሬና በመጪው 4 ዓመት መካከል የሙቀት መጠን ከመደበኛው በ1.5 ዲግሪ ሴልሺየስ ሊበልጥ የሚችልበት ከ5-1 አጋጣሚ ሊኖር ይችላል የሚል ትንበያ አለን፣ ቢያንስ በጊዜያዊነት።
ይህ ደግሞ የአየር ንብረቱ ባለሙያዎቹ ቀደም ሲል ከገመቱት በፈጠነ ሁኔታ እየተለዋወጠ መሆኑን ያመለክታል። የዛሬ 5 ዓመት ፓሪስ ላይ የተፈረመው ዓለም አቀፍ የአየር ንብረት ስምምነት ለውጡ እጅግ አደገኛ ወደ ሆነ ደረጃ ከመዝለቁ በፊት አጠቃላዩ የሙቀት መጠን በኢንዱስትሪ አብዮት ዘመን ከነበረበት ደረጃ በዚህ ግማሽ ምዕተ ዓመት መጨረሻ ከ1.5 ዲግሪ ሴልሺየስ እንዳይበልጥ ጥረት እንዲደረግ ያሳስባል። ለአየር ንብረት ለውጥ ግን 2020ም ቢሆን በኢትዮጵያ አቆጣጠር የ2012 የመጨረሻና የ2013 የመጀመሪያ ግማሾች ማለት ነው ክፉ ከሚባሉት ዓመታት አንዱ ሆኗል። እጅግ የበረታ ሙቀት በምድርም በውቅያኖስም በተለይ ደግሞ በአርክቲክ ክበብ አካባቢ ተመዝግቧል። በሳይቤሪያው የአርክቲክ ቀጠና የተስተዋለው ሙቀት ከአማካዩ በ5 ዲግሪ ሴልሺየስ የጋለ ነበር። ይህ ሊያሳስበን ሊያሰጋን ይገባል ይላሉ የዓለም ሜቴዎሮሎጂ ድርጅት የሳይንስ አስተባባሪ ኦማር ባዶር።
የዓለም የአርክቲክ አካባቢ ዋና ዋና የሚባሉ ለውጦችን እያስተናገደ ነው። ከአንድ የበረታ ሙቀት ወደ ሌላው አከታትለን እየዘለቅን ነን። አርክቲክ ላይ የሚታየው ለውጥ ለአካባቢው ብቻ ሳይሆን በአጠቃላዩ የዓለም የአየር ንብረት ስርዓት ላይ ጫና አለው። አርክቲክ ላይ የሚከተለውና የሚስተዋለው ሁሉ የሙቀት ሞገዶችን በመልቀቅ መላውን የአየር ጠባይ ያናጋል።
በዚህ ዓመት ውስጥ ሰደድ እሳቶች አውስትራሊያ፣ ሳይቤሪያ፣ ዩናይትድ ስቴትስ፣ ምዕራባዊ አካባቢዎችና በደቡብ አሜሪካ ብዙ ጉዳት አድርሰዋል። አትላንቲክ ውቅያኖስ ላይ የተነሱ የበረቱ ማዕበሎች በማዕከላዊ አሜሪካ ያሉ ብዙ ሀገሮች ላይ የከፉ መከራዎችን አውርደዋል። አፍሪካ ውስጥና ደቡብ ምስራቅ እስያ አካባቢዎች የደረሱት የጎርፍና የመጥለቅለቅ አደጋዎች እጅግ የበዛ ቁጥር ያለው ሰው አፈናቅለዋል፣ ሰብል አውድመዋል፣ ሰውን ለምግብ እጥረትና ለጥሪት አልባነት ዳርገዋል።
ክቡራትና ክቡራን አድማጮቻችን ለምሽቱ የተሰናዱት ዝግጅቶች በዚሁ ተጠናቀዋል። ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ ሲተላለፍ የቆየው የአርብ ምሽት ፕሮግራማችን በዚሁ ያበቃል። የምሽቱ ዋና አዘጋጅ ትዝታ በላቸው፣ ፕሮግራሙን የመራልን ንጉሱ ታምሬ ነው። ያስተናገድኳችሁ ቆንጂት ታየ ነኝ። በመላ ባልደረቦቻችን ስም እንሰናበታለን። በደህና አደሩ።